ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
ዶክተር ሁሉ እንግዲህ ዛሬም አንድ የጤና ርዕሰ ጉዳይ ይዘናል። የዛሬው ለመወያይነት የመረጥነው ርዕሰ ጉዳይ የእንቅርት በሽታ ነው። እንግዲህ የእንቅርት በሽታ ለህይወት አስጊ ከሆኑ በሽታዎች መካከል አንዱ ነው። በወቅቱ ካልታከመ ደግሞ ወደ ካንሰርነት የመቀየር እድሉም እንዲሁ በጣም ከፍተኛ ነው። በዓለማችን ላይ ከ100 ሺህ የእንቅርት ታማሚ ሰዎች መካከል 3.7 ያህሉ ወደ እንቅርትነት እንደሚቀየርባቸው የተለያዩ መረጃዎች ያሳያሉ። በሀገራችንም እንዲሁ የእንቅርት በሽታ የብዙዎችን በር እያንኳኳ ነው የሚገኘው። በጊዜ ካልታከመ ደግሞ ለከፋ የጤና እክል እንደሚያጋልጠንም እንዲሁ መረጃዎች ያሳያሉ። በሀገራችን እንግዲህ የእንቅርት ችግር 1.2% ቢሆንም ከግማሽ በላይ የሚሆኑት ሰዎች ግን ይሄ የእንቅርት ህመም አብሯቸው እንዳለ ወይም በዚህ እንደተጠቁ የማወቅ እድላቸው በጣም አናሳ ነው ወይም አያውቁም። በተፈጥሮ እንግዲህ ታይሮይድ የተባለው የፊታችን በፊት ለፊታችን አንገታችን አካባቢ የሚገኝ የሰውነት ክፍል ሲያብጥ ወይም ሲተልቅ እንቅርት እንለዋለን። አንዳንዴ ደግሞ ይህ ምልክት ሳያሳይ በውስጥ በኩል እብጠት ሲኖርም እንዲሁ የእንቅርት ህመም ልንለው እንችላለን። ነገር ግን አንገት ላይ ያለን እባጭ ሁሉ ደግሞ እንቅርት ነው ብለን መውሰድ እንዲሁ እንደማንችል የጤና ባለሙያዎች ያስረዳሉ። እንግዲህ ህመሙ በተለያዩ የታይሮይድ ሆርሞን ለማስተካከል ከሚወሰዱ መድኃኒቶች ጀምሮ እስከ ቀዶ ህክምና ድረስ ህክምናዎች አሉት። እንግዲህ የእንቅርት ህመም በጊዜው ካልታከምነው ወይም ካላወቅነው ካልለየነው ልብን ሊያደክም ወይም ሊያዘገይ ይችላል። የአካል እንቅስቃሴ ወቅት ትንፋሻችን እጥርጥር ማለትና የትንፋሽ መቸገር ማውጣት መቸገር ሊያጋጥመን ይችላል። ቁርጭምጭሚት ላይ እብጠት ወይም ፈሳሽ ነገር ሊኖር ይችላል። የደም ግፊትና ኮሌስትሮልንም እንዲሁ ከፍ በማድረግ የልብ ድካም የመያዝ እድላችንንም በጣም ከፍ ሊያደርገው ይችላል። እንግዲህ የታይሮይድ ካንሰር ደግሞ የእንቅርት ህመምን ችላ ስንለው ሳንታከመው ከፍ እያለ ሲሄድ የሚያጋጥም ህመም ነው። እንግዲህ ባልተለመደ የታይሮይድ ሴሎች መቀየር ምክንያት የሚከሰትም በሽታ ነው። በወቅቱ ካልታከመ እንግዲህ ወደ ተለያዩ የሰውነታችን ክፍል ይሰራጫል። ከዛም ላልተፈለገ ስቃይ እንዲሁም ለሞት ሊያጋልጠን ይችላል ማለት ነው። እንግዲህ የታይሮይድ ካንሰር ምልክት ቀደም ብለን እንደገለጽ ነው የማሳየት አቅሙ በጣም ዝቅተኛ ነው። ስለዚህ ምልክቶች ይኖሩታል። እነዚህ ምልክቶች ደግሞ እና ሌሎቹንም መሰል ጉዳዮች ልናነሳ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን ዶክተር አጋዚ ጥሩነህ ይባላሉ። በዘውዲቱ መታሰቢያ ሆስፒታል የቀዶ ህክምና ስፔሻሊስት ናቸው። ዶክተር እንግዲህ ዛሬ በእንቅርት ላይ ያለህን እውቀት እንዲሁም ልምድ ልታካፍለን እዚህ ስቱዲዮ ፈቃደኛ ሆነህ ስለተገኘ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። እኔም አመሰግናለሁ።
በጣም ቆንጆ። እንግዲህ ቀደም ሲል ስለ እንቅርት ህመም ነው ዛሬ የምንወያየው። መረጃዎችንም እንዲሁ ለተመልካቾቻችን አጠር አድርጌ ስገልጽ ነበር፣ ያው የአንተን ድርሻ ሳልነካ ማለት ነው። ሰፊው ማብራሪያ ከአንተ ነው የምንጠብቀው። እንደው ለመነሻ ያህል የእንቅርት በሽታ ስንል ምን ማለታችን ነው? የትኛውን የህመም አይነት ነው የእንቅርት ህመም ልንል የምንችለው? ከዚህ እንጀምር።
ጥሩ። እንግዲህ ከእንቅርት በሽታ ከመነሳታችን በፊት የታይሮይድ እጢ ራሱ ምንድን ነው? ታይሮይድ ምንድን ነው? ስራውስ ምንድን ነው የሚለውን ትንሽ ብጠቃቅስ የሚሻል ይመስለኛል። ምክንያት ታይሮይድ የሚባለው በሰውነታችን ውስጥ ሆርሞን ከሚያመነጩ አንዱና ትልቁ የሰውነታችን ክፍል ነው። አስፈላጊነቱ ምንድን ነው? ስራው ምንድን ነው? በሰውነታችን ውስጥ ታይሮክሲን ቲ3 እና ቲ4 የሚባሉ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ለሰውነታችን እጅግ በጣም ጠቃሚዎች ናቸው። ምክንያቱም ሰውነታችን ውስጥ ያለው ሜታቦሊዝም እድገት፣ የሙቀት መመንጨት ወይም ሂት ፕሮዳክሽን፣ እንዲሁም የህፃናት የአንጎል ዲቨሎፕመንት እና የልባችን መምታትና ስራውን የሚቆጣጠሩ ሆርሞኖች ናቸው። እነኚህ ሆርሞኖች በጣም አስፈላጊ ሆርሞኖች ናቸው። የእንቅርት በሽታ የምንለው ይህ የታይሮይድ እጢ ከተፈለገው በላይ በሚያብጥበት ጊዜ ነው እና ምክንያቶቹም የተለያዩ ናቸው። እንቅርት የሚመጣው በተለያየ ምክንያቶች ሲሆን በእኛ ሀገር ዋነኛው ምክንያቱ የአዮዲን እጥረት ነው። አዮዲን እጥረት ደግሞ አዮዲን ለእነዚህ ሆርሞኖች መሰራት ዋናውና አስፈላጊው ንጥረ ነገር ነው። በአንዳንድ አካባቢዎች በሀገራችን በአንዳንድ አካባቢዎች ይህ የአዮዲን እጥረት ይኖራል። በአፈር ውስጥም በምግብ ውስጥም ያነሰ እንደሆነ ይህ የአዮዲን እጥረት የሚያመጣው እንቅርት ይኖራል ማለት ነው። ሌላው ደግሞ እንቅርት የሚመጣው ወይ ሆርሞን በጣም ከተፈላጊ በላይ በሚበዛበት ጊዜ ወይ ደግሞ ሆርሞኑ ከተፈላጊ በላይ በሚያንስበት ጊዜ፣ ይሄም የእንቅርት ችግርን ያመጣል። ሌላው የእንቅርት ችግር የሚመጣው ደግሞ በካንሰር ምክንያት ነው። እነዚህ እና የመሳሰሉት የእንቅርትን ችግር ያመጣሉ ማለት ነው።
በጣም ቆንጆ። ስለዚህ ቀደም ሲል ዶክተር ለተነግራ እንደሞከርከው እንግዲህ ለእንቅርት ህመም ብዙ ጊዜ እንደ መንስኤ ከሚነሳው አንዱ የአዮዲን እጥረት ነው። ስለዚህ የአዮዲን ንጥረ ነገርን ማግኘት ያለብን ወይ መጀመር ያለብን ከየትኛው ድሜ ነው? እስከ የትስ ነው ደግሞ መቀጠል ያለብን?
አዮዲን እንግዲህ ከሁሉም እንደዌ ከመነሻው ከህፃናት እስከ አዋቂ ድረስ ማግኘት አለብን እና አዮዲን እናገኘው በምንመገበው ምግብ ሲሆን ለምሳሌ ከምንመገባቸው ምግቦች ከስጋ፣ እንቁላል፣ አሳ እና ከመሳሰሉት እነዚህን አዮዲን ንጥረ ነገር እናገኛለን ማለት ነው። አዮዲን በበቂ ሁኔታ ማናገኝባቸው ምግቦችም አሉ። አዮዲን ለምሳሌ እንደ ካቤጅ ወይም ደግሞ የጥቅል ጎመን አይነታዊ ምግቦች፣ ስኳር ድንች እና እነዚህን የመሳሰሉ እና ወተር ሜሎን ወይም ደግሞ ሀብሀብ ምንለው እነሱ እጥረት አላቸው እና ያንን በብዛት በምንመገብበት ጊዜ ሌላውንም አናገኝ ከሆነ የአዮዲን እጥረት ይኖራል ማለት ነው እና የእንቅርት ችግር ሊመጣ ይችላል በምንመገባቸው ምግቦች ምክንያት።
በጣም ቆንጆ። እንግዲህ ሌላው መንስኤ የእንቅርት መንስኤ ደግሞ ብለው ያነሱት ዶክተር የታይሮይድ ሆርሞን ከሚገባው በላይ ምላሽ መስጠት ወይም በብዛት መመረት ምን ማለት ነው?
በብዛት በሚመረትበት ጊዜ በሀገራችን ውስጥ በአጠቃላይ ሶስት አይነት እነዚህን ታይሮቶክሲኮሲስ የምንለው በሽታ ነው በእንግሊዝኛ፣ ወይም ደግሞ ሆርሞኑ በብዛት በሚኖርበት ጊዜ ነው። ስለዚህ ያ ደግሞ ሜታቦሊዝም ከመጠን በላይ ያልፋል ማለት ነው ሰውነታችን ውስጥ። አንደኛ ልብ ከመጠን በላይ እንዲሰራ ይሆናል። ያ ደግሞ ልብ በጣም ከመጠን በላይ ከሰራ ይጨነቅና ከመጨናነቁ የተነሳ ፌል የማድረግ ወይም አለመስራት የልብ ህመም ያስከትላል ማለት ነው። እንዲሁም ደግሞ ሰውነታችን ምግብ ብንመገብም የሚወጣውና ሜታቦሊዝሙ ስለሚበልጥ እየበላንም መክሳት ይኖራል ማለት ነው። ይሄ አንዱ ምልክት ነው። እንቅልፍ የማጣት ምልክት፣ የመቅበዝበዝ እንዲህ አይነት ምልክቶች አሉት። እንዲሁም ቶሎ ቶሎ ሽንት ቤት የሚሄድ እንደዚህ ተቅማጥ፣ ሰውነታችን የመሞቅ የመጨነቅ እና ብዙ በሰውነታችን ውስጥ አብዛኛውን አይነት ምልክት ይኖራል ማለት ነው ከሚበዛበት ጊዜ።
እነዚህ ምልክቶች የታይሮይድ መብዛት
ሲያንስ ደግሞ በተቃራኒው የመደበት በትላልቅ ሰዎች ላይ እና በትናንሽ የድካም ስሜት የመወፈር ስሜት ይኖራል። ከፍተኛ የሆነ ድካም ይኖራቸዋል። ራስ ምታት ይኖራቸዋል። ዲዚነስ የምንለው አይነት ስሜት አላቸው በትልልቅ ሰዎች። በህፃናት ላይ ሲከሰት በጣም ከባድ ነው የሚሆነው፣ ምክንያቱም የሰውነታችን አእምሮ በደንብ አያድግም። ያ ደግሞ አእምሯችን ያላደገ እንደሆነ ትምህርት የመቀበል የማወቅ እና የማደግ በአእምሮ የማደግ ሁኔታችን ክሬቲኒዝም የሚባለው ማለት ነው እሱ ይከሰታል እና ልጆች አእምሯቸው በጣም ዝቅተኛ ይሆናል ማለት ነው።
ይህን ያስከትላል። የዚህ የታይሮይድ እጢ በብዛት መመረትም ሆነ ማነስ መንስኤ አለው? ምናልባት ከአመጋገባችን ነው? ከአኗኗር ስታይላችን ምንድን ነው?
የታይሮይድ እንትን ሆርሞን ማነስ በአብዛኛው የሚከሰተው ታይሮይዳይተስ የምንለው ራሱ የሚሰራው በዘርም ሆነ በተለያዩ ምክንያቶች የሚፈጠር በአብዛኛው መምጫው በማይታወቅ በሴቶች ላይ በብዛት የሚከሰት ነው። ያ ታይሮይድ ራሱ የራሱን ኢንፍላሜሽን በሚፈጥርበት ጊዜ ይሄ ታይሮይዳይተስ የምንለው አንዱ ኮዝ ነው። እሱን ያመጣል። እሱ ዋናው ኮዙ ነው። ኮዙ ከምን እንደሚመጣ በብዙ የሚታወቅ ነገር የለም።
እንቀጥላለን ዶክተር። እንግዲህ ቀደም ሲል የገለጽናቸው ምልክቶቹ ለየብቻ ገልጸናል። አንዳንዴ ምልክቶቹ ተመሳሳይ የሚሆኑበት አጋጣሚ አለ?
አዎ፣ እነዚህ ምልክቶች ላይታወቁም ይችላሉ። ብዙ ጊዜ ላይታወቁ ይችላሉ። እንደዚህ ነን ስፔሲፊክ ሲምፕተም ይኖራቸዋል። በአብዛኛው የሚታየው ይሄ የጎይተር ምልክት ወይም የእንቅርት ማበጥ ነው። የእንቅርት ማበጥ ሲኖር እንግዲህ ምክንያቱን ማወቅና መረዳት በጣም ያስፈልጋል። አንደኛ ይሄ እንቅርት ዝም ብሎ ሲምፕል ነው ወይ? ቀላል እንቅርት ነው ወይ? ሁለተኛ ቀላል እንቅርት ካልሆነ ደግሞ ከመጠን በላይ ሆርሞን ሲያመነጭ የሚመጣ እንቅርት ነው ወይ? ወይም ደግሞ በካንሰር የሚመጣ እንቅርት ነው ወይ ብሎ መለየት ያስፈልጋል። ይህ እንግዲህ ከሕክምና ታሪክ ጀምሮ በመዳሰስ በሐኪሙ በሚዳስሰውና በሚያየው እንዲሁም የተለያዩ ምርመራዎች በሚያደርገው ይታወቃል ማለት ነው። ስለዚህ ይህን መለየት ያስፈልጋል። ምንም ቀላል እንቅርት ከሆነ ህክምናው እንግዲህ መከታተል ብቻ ሊሆን ይችላል። ምንም ላያስፈልገው ይችላል። መከታተል ከሐኪም ጋር እየተመካከሩ መቆየት ሊሆን ይችላል። ነገር ግን የካንሰር እንቅርት ይሆን እንደሆነ ያው ግዴታ ህክምና ያስፈልጋል። አንደኛውና ዋንኛው ህክምናው ያው የሰርጀሪ ህክምና ነው። የቀዶ ጥገና ህክምና ያስፈልጋል ማለት ነው። ዋናው
ወደሱን መጣለን። እንደምናልባት ዶክተር የእንቅርት ህመም የምንለው ፔን አለው ወይንም ይሄ ህመም አለው?
የእንቅርት ህመም ፔን የሚኖረው አብዛኛውን ጊዜ ብዙ ጊዜ እንቅርት ህመም የለውም። ያው ማበጥ ነው የሚኖረው፣ ግን አንዳንድ ምልክቶች አሉት። ፔን የሚኖረው ወይም ህመም የሚኖረው ያብጥና ለምሳሌ እንደ ሲስት ውሃ የቋጠረ እንደሆነ ወይም ደግሞ ደም ውስጥ የፈሰሰ እንደሆነ ህመም ያመጣል። አብጦ ከመጠን በላይ አብጦ በሚፈስበት ጊዜ ያ አንዱ የህመም ምልክት ይመጣል። ሲስትም እንደዚሁ በሚሆንበት፣ ሌላው ካንሰር በሚሆንበት ጊዜ ነርቮችን በሚጫንበት ጊዜ ህመም ይመጣል። አንዱ የካንሰር ምልክት ይሆናል። ሌላው ደግሞ ኢንፍላሜሽን ወይም ታይሮይዳይተስ የምንለው አይነት እንቅርት እንደሆነ ህመም ሊያስከትል ይችላል እንጂ በአብዛኛው ህመም አይኖረውም።
አንዳንዴ እንዲሁ የድምጽ መዘጋት፣
የድምጽ መለወጥ አንዱ የካንሰር ምልክት ሊሆን ይችላል። ምክንያቱም ካንሰር በአካባቢው ስለሚያድግ እዛው አካባቢ የሚገኘውን ለድምጽ መቆጣጠር አስፈላጊ የሆነውን ነርቭ በሚጫንበት ጊዜ ድምጽ መቀየር ካለ ምልክቱ ካንሰር መሆኑን ማረጋገጥ ያስፈልጋል ማለት ነው።
ወደዛ
የሚያንደረድር ነው። በአብዛኛውን ድምጻቸው ተለውጦ የመጡ እንደሆነ የካንሰር ምልክት መሆኑን ያሳያል ማለት ነው።
ወደ አይነቶቹ እንምጣ። የእንቅርት ህመም አይነትና ደረጃዎቹ እንዴት ያሉ ናቸው?
እንግዲህ ቅድም ለመናገር እንደሞከርኩት ያው አይነቶቹ ሲምፕል ወይም ቀላል የምንለው አለ። ቀላል ጎይተር ብዙም ህክምና ላይ ያስፈልገው የሚችለው እንደዚሁ ክትትል ብቻ የሚያስፈልገው ሊሆን ይችላል። ነገር ግን አንዳንድ እንቅርት ወደ ውስጥ በማደግ የአየር ቧንቧን መዝጋት እንዲሁም ባልታወቀ ጊዜ ሞትን ሊያስከትል ይችላል። ያ አይነት ምልክት የአየር የመዘጋት የመታፈን ምልክት ሲኖር ይሄ ደግሞ አንዱ ቶሎ በሰርጀሪ ወይም በቀዶ ህክምና መውጣት ያለበት ሁኔታ ነው የሚሆነው ማለት ነው። ሌላው አይነት እንቅርት ደግሞ ዝም ብሎ አድጎ ብቻ ሳይዙ በጣም የሚጨምር ነገር ግን ምንም ሌላ የሆርሞን ምልክት የማያሳይ ማለት ነው። ሌላው ደግሞ ሆርሞን በአብዛኛው የሚረጭ አይነት እና ሆርሞን ደግሞ በትንሹ ከሚፈለገው በታች የሚረጭ ሲሆን ነው ሃይፖታይሮይዲዝም የምንለው። እንደዚህ
በጣም በርካታ ናቸው
እና የካንሰሮቹ ደግሞ የተለያዩ አይነት ካንሰሮች ናቸው።
ስለዚህ ይሄንን ለማረጋገጥ የግድ ምርመራ
አስፈላጊ ነው። ምርመራ ግዴታ አስፈላጊ ነው።
እንደው በደንብ የእንቅርት ህመም በደንብ ታክሞ ሊደን የሚችለው የትኛው አይነት ሲሆን ነው? ምንም ደረጃውስ የትኛው ደረጃ ጋር ሲሆን ነው?
በአብዛኛው የእንቅርት ህመም እንግዲህ ህክምናው አጥጋቢ ነው ማለት ይቻላል። በሁሉም እስከ ካንሰር ድረስ ብትሄጂ ማለት ነው። እንግዲህ ትልቁ እና ከባዱ የእንቅርት ህመም የካንሰር ሲሆን ነው። ከካንሰርም አብዛኞቹ ዋናዎቹ ሶስት አይነቶች ናቸው። በአብዛኛው ሶስቱ ጥሩ አጥጋቢ ህክምና ይኖራቸዋል ማለት ነው። ነገር ግን አንዳንድ የካንሰር አይነቶች በጣም አግሬሲቭ የሆኑ ስቴጃቸው በጣም ገና ሲይዝም በጣም እና ቶሎ የሚገሉ አይነት አሉ። እነሱ ደግሞ በጣም እንትን አይደሉም፣ ኮመን አይደሉም ወይም ብዙም አይደሉም። በአጠቃላይ ህክምናው ከትንሹ ጀምሮ እስከ ካንሰር ድረስ ደረጃ ያለው ህክምና አጥጋቢ ነው ማለት ይቻላል።
ብዙ ጊዜ እንግዲህ የእንቅርት ህመም ከወንዶች ይበልጥ ሴቶች ላይ በብዛት ይከሰታል።
የተለያዩ አይነት የእንቅርት አይነቶች በሴቶች ላይ ነው የሚበልጡት።
ምክንያት ይኖረው ይሆን?
አዎ፣ ሬሾ እንግዲህ ከአንድ እስከ አስር ድረስ ይሆናል። አንድ ወንድ አስር ሴት ማለት ነው።
ምን ለምን ይሆናል ይሄ ምክንያቱ?
ይሄ እንግዲህ አንዱ በሆርሞን ምክንያት ነው። ሴቶች ላይ ኤስትሮጂን ሆርሞን በብዛት ስላለ
በተፈጥሮ
ኤስትሮጂን ደግሞ ለሴቶች ለመውለድና ለእርግዝና አስፈላጊ ሆርሞን ነው። ያ ደግሞ ከታይሮይድ ሆርሞን ጋር ተቀራራቢነት ስላለው ሪሴፕተሩ ወይም ያንን የሚያነባው አንድ አይነት ስለሆነ አንዱ እሱ ነው። ሁለተኛ ደግሞ የሴቶች የሜታቦሊዝም ዲማንድ ከወንዶች የበለጠ ነው። ይህ ደግሞ ምክንያቱም ሴቶች እርግዝና አለ፣ ወሊድ አለ። ስለዚህ ይህ ሆርሞን በአብዛኛው ለሴቶች ነው የሚሰራው ማለት ነው። ምክንያቱም ሊወልዱና ሊያጠቡ ስለሚችሉት በዛ ታሳቢነት የታይሮይድ መጠኑ ራሱ የጨመረ ነው የሚሆነው እና የታይሮይድ ጥም የሚጨምረው በዛ ምክንያት ነው።
አዎ፣ ወደ እሱ ልመጣ ነው። እንደው እርግዝናና የእንቅርት ህመም ያላቸው ዝምድና ያላቸው ግንኙነት ምንድን ነው? ብዙ ጊዜ ምንም የሌለበት ሰው
በእርግዝና ጊዜ
የእንቅርት ህመም ይዞት
እንግዲህ ሆርሞኖቹ የሚሰሩት ከላይ ከአንጎል ጀምሮ ፒቱቻሪ ከሚባለው ከቲኤስኤች የሚባል አለ የሚያመነጭ። እርግዝና በሚኖርበትና ወሊድ በሚጠበቅበት ጊዜ ይህ ሆርሞን ለእናትየው ብቻ ሳይሆን ለልጁ ታሳቢ በመሆን ፕሮዳክሽኑ ወይም መጠኑ በብዛት መመረት ይኖርበታል ማለት ነው። ያ ስለሚያስፈልግ በብዛት ለመመረት ይሄንን ስቲሙሌት የሚያደርገው ወይም የሚያነቃቃው ሆርሞን ከፒቱታሪ ከሚባለው ከአንጎላችን ካለው ክፍል በብዛት ስለሚመነጭ ያንን ደግሞ ታይሮይድ ያለበትን ቦታ ለማዘዝ ኮንቲኒዩስ ኦን ስቲሙሌሽን እንዲያድግ ያደርጋል። ስለዚህ ፕሪግናንሲውና ወይም እርግዝናውና ወሊዱ ካበቃ በኋላ ይህ አክሽን ስለሚያበቃ እንደገና ይከስማል ማለት ነው። ስለዚህ የተለመደ ነው። በእርግዝና ጊዜ የሚወጣ የሚያብጥ ጎይተር ያው ሊከስም ይችላል ማለት ነው።
እርግዝናውን ስንጨርስ
ሊከስም ይችላል ማለት ነው።
ሊከስም ይችላል። አንዳንዴ ግን በዛው የመቀጠል አጋጣሚም
ሊኖረው ይችላል። ብዙ ጊዜ ግን የተለየ ህክምና የሚያስፈልግበት ሁኔታ የለም ወይ ሆርሞኑ በዛው ጨምሮ ካልቀረና ህክምና የሚያስፈልገው ካልሆነ በስተቀር ብዙ ጊዜ የተለየ ህክምና አስፈልገውም ከክትትል ውጪ ማለት ነው።
በጣም ቆንጆ ተመልካቾቻችን፣ ፋና ጤናን ነው እየተከታተላችሁ የምትገኙት። የእንቅርት ህመም ላይ ነው እንግዲህ ዛሬ በትኩረት እየተነጋገርን ያለ ነው። ስለዚህ በተለይ በእርግዝና ወቅት የእንቅርት ህመም ያጋጠመሽ እናት ወይም እህት ካለሽ ልምድሽን ብታካፊን፣ ምክንያቱም ሌሎችም ጥሩ ተሞክሮ ይሆናልና። እንዲሁም ጥያቄ ግልጽ ያልሆነላችሁ ሀሳብ ካለ በ8222 አጭር የጽሁፍ መልእክታችን ክፍት ነው። በሱ ሀሳብ አስተያየታችሁ ማድረስ ትችላላችሁ። እኛ ደግሞ ጥያቄያችሁን ለማስተናገድ እንሞክራለን ማለት ነው። እንግዲህ ዶክተር ጥሩ ነው እየቆየን ያለ ነው። በተለይ እዚህ አንገታችን አካባቢ አብጦ የምንመለከተው ነገር አንዳንዴ የውጫዊው አካላችን ላይ ምልክቱ ሲታይ የሆነ ጊዜ በጣም ያብጣል፣ ይተልቃል፣ የሆነ ጊዜ ደግሞ ሳይዙ በጣም ያንሳል ይላሉ በዚህ ህመም ተጠቂ የሆኑ ሰዎች። ምንድን ነው ምክንያት ይኖረው ይሆን እንዲህ የሚሆንበት የሚቀያየርበት?
ሳይዙ የሚቀያየርበት እንግዲህ የተለያየ ምክንያት ይኖራል። አንደኛ ህክምና ከወሰዱ ለምሳሌ ታይሮክሲን ሆርሞን የምንለው አለ። ታይሮክሲን በምንሰጥበት ጊዜ ሳይዙ ሊቀንስ ይችላል። በህክምና ምክንያት ነው አንዱ የሚቀንሰው፣ ወይም ያው ሰርጀሪ ከተሰራ በኋላ ያው ስለሚወጣ ሊቀንስ ይችላል። ሌላው የሚቀንስበት ቅድም እንዳልነው ፕሪግናንሲ ነው። በፕሪግናንሲ ወይም በወሊድ እና በእርግዝና ጊዜ ይጨምርና ያ ወሊዱና እርግዝናው በሚያበቃበት ጊዜ የመክሰም ሁኔታ ይኖራል ማለት ነው። አለበለዚያ አንዱ ደግሞ የሚከስመው ሰውነታችን እየወፈረ በሚመጣ ጊዜ የመታየትና ያለመታየት ጉዳይ አለ።
ነገር ከሰውነታችን እኩል ይለጠጥና
አንዳንድ ጊዜ ወንዶች ላይ ይሄ መስላቸው ወይም እሱ ስለሚይዘው ላይታይ ይችላል። ብዙ ቆይቶ በጣም ካደገ በኋላ ሊታይ ይችላል። ሌላው ደግሞ የማይታይበት ምክንያት ወደ ታች በሚያድግበት ጊዜ ላይታይ ይችላል ማለት ነው።
በዚህ ምክንያት ነው።
ሌላው ደግሞ ትንሽ አንሶ በፊት ሳይዙ ትንሽ ሆኖ በተለየ ሁኔታ ሳይዙ በሚያድግበት ጊዜ ያኔ የካንሰር ጥርጣሬ መኖር ይኖርበታል ማለት ነው።
ለምሳሌ
በፊት እንግዲህ 10 አመት ነበር ይሄን ያህል ነበር ትንሽ ነበር፣ ነገር ግን ከሁለት ወር በኋላ በጣም አደገ የሚል አይነት ነገር ካለ ወደ ካንሰር ምልክቶች ያመዝናል ማለት ነው።
ስለዚህ ቶሎ በፍጥነት ወደ ህክምና ተቋም ይሄዳል። በጣም ቆንጆ። እንደው ካንሰር በዘር ይቅርታ፣ የእንቅርት ህመም ወደ ካንሰር ከመሄዱ በፊት እንደው መጀመሪያ በዘር ይተላለፋል?
ሁለቱም አይነት የእንቅርት አይነት የትንሹም ሲምፕል ወይም ቀላሉም ጎይተር የምንለውም ሆነ የካንሰር አይነት ጎይተር የምንለው በዘር የመተላለፍ እንትን አለው።
በዘር ይተላለፋል። እንደው ምን ያህል ፐርሰንት ይሆናል ማለት ነው?
ፐርሰንቱን በትክክል መናገር ባልችልም ግን በዘር ይሄዳል። የእንቅርት ምንድነው አሁን ዘር የሚያመጣው ኢንዛይም አለ። እነዚህን ታይሮክሲን ኦር ታይሮይድ ሆርሞኖችን ሜታቦላይዝ የሚያደርግ ኢንዛይም አለ ሰውነታችን ውስጥ። እነዚህ በዘራቸው ያ ኢንዛይም የሌላቸው ሰዎች በእንቅርት ይጠቃሉ ማለት ነው።
ይጠቃሉ። በጣም ቆንጆ። እንደው በየትኛው እድሜ ክልልስ ላይ ነው በጣም በይበልጥ ጎልቶ የመከሰት እድል ያለው?
የተለያየ አይነት አሁን ለምሳሌ ከመጠን በላይ የማመንጨት አሁን ቶክሲክ ጎይተር ምንለዋለ ከቶክሲክ ጎይተሮች ውስጥ ሁለት አይነት አለ። ግሬቭስ ዲዚዝ የምንለው በጣም ወጣት ሴቶች ላይ ነው የሚከሰተው። ነገር ግን በአዮዲን ዴፊሽንሲ ምክንያት የሚመጣው ቶክሲክ ጎይተር ትንሽ ከአርባ ከሀምሳ ዓመት በላይ የሆናቸው በትላልቅ ሰዎች ላይ ይከሰታል ማለት ነው። እና ካንሰሩም በሁለቱም እድሜ ክልል ሊከሰት ይችላል። በትናንሽም በትላልቅም እድሜ ክልል ሊከሰት ይችላል። ነገር ግን አሁን በትላልቅ እድሜ ክልል በሚከሰት ጊዜ አንዳንድ ካንሰሮች አግሬሲቭ ይሆናሉ፣ የተለየ እንትን ይይዛሉ ማለት ነው።
የመዳን እንትናቸውን በጣም
ይቀንሳል።
እርሊ ግን ከሆነ የመታከም እድል ይኖረዋል። በጣም ቆንጆ። እንግዲህ ሌላው ለእንቅርት ህመም ተጋላጭ የሚባሉ አካባቢዎች አሉ ወይ? በቅድሚያ አሉ ወይ የሚለውን እናንሳ።
ለእንቅርት ህመም ተጋላጭ አካባቢዎች አሉ። እንግዲህ እነኚህ ኢንደሚክ ኤሪያ የምንላቸው ናቸው። ኢንደሚክ ኤሪያ በሀገራችን ውስጥ ሀይላንድ የምንላቸው አካባቢዎች ማለት ነው። ተራራማ አካባቢዎች ወደ ጎንደር፣ ትግራይ ምናምን አካባቢ ያለው አካባቢዎች፣ የተወሰነ ፓርት የወሎም አካባቢ ሰሜን ወሎ አካባቢ ያሉ ሰዎች እኔ እንኳን በማቀው ማለት ነው በእንቅርት በጣም ይጠቃሉ። ይሄም የሆነው እንግዲህ ምክንያቱ አፈር ውስጥ አዮዲን ስለዚህ ያለውም ተክሉም የሚበሉትም ምግብ አዮዲን እጥረት ስለሚኖርበት ማለት ነው።
በተፈጥሮ አፈሩ ነው በራሱ
ካፈሩ ነው ከጨውም ነው እንደዚህ ነው። አሁን ይሄ ምንድነው አሁን ይሄንን ለመከላከል የሚበሉት ጨው ውስጥ አዮዲን በበቂ ሁኔታ ትሪት እየተደረገ ይሄን ለማስተካከል ይሞከራል ማለት ነው። ያም ቢሆን እስካሁን ድረስ ይሄ ችግር አለ በሀገራችን በሰፊው ሁኔታ።
ስለዚህ እነዚህ ሰዎች ምን አይነት የተለየ ጥንቃቄ ማድረግ አለባቸው?
አመጋገባቸውን ማስተካከል ነው በዋናነት። አመጋገባቸውን ማስተካከል ከዛ በኋላ ይጎይተር ደግሞ በተለያየ እንትሮች ሊለወጥ ይችላል። ስለዚህ ጎይተሩ በሚያድግበት ጊዜ አንደኛ ወደ ታች አድጎ የመተንፈሻ አካላቸውን የመዝጋት የደም ስራቸውን የመዝጋትና ለሞትም ድረስ ሊያቀርብ ይችላል። ክትትል ያስፈልጋል በጣም በሚያድግበት ጊዜ ማለት ወደ ህክምና መሄድ ግዴታ ነው ያስፈልጋል። ያው ሌላው አመጋገባቸውን ሲቆይ ደግሞ ወደ ካንሰርም ሊቀየር ይችላል በጣም በሚቆይበት ጊዜ።
ስለዚህ እነሱ ከሌሎቹ አካባቢ ከሚኖሩ ሰዎች በተለየ አዮዲን ላይ በጣም ትኩረት አድርገው
ከዛ በኋላ ደግሞ ያለውን ቅርጽ ራሱ ክትትል ይፈልጋል። አንደኛ ቶክሲክ ሊሆን ይችላል በሚቆይበት ጊዜ፣ ሁለተኛ ወደ ካንሰርም ሊቀየር ስለሚችል ክትትል ያስፈልጋል ማለት ነው።
ብዙ ጊዜ እንግዲህ የእንቅርት ህመም ያለባቸው ሰዎች የባህሪ ለውጥ በጣም በብዛት የሚታይበት ሁኔታ ነው ያለው። ከዚህ በፊት በጣም ጨዋ የነበሩ ኢንሴንስ በጣም መናገር እንኳን የማይችሉ ማይነጫነጩ ወይንም ሰዎች ካሉ ፍጹም ባህሪያቸው ይቀየርና በጣም ነጭናጫ በነገሮች ቶሎ ሆድ የሚበሳቸው የማይረጋጉ አይነት ስሜት ይታይባቸዋል።
ይሄ እንግዲህ የሚታየው አሁን ሆርሞኑ በብዛት በሚረጭበት ጊዜ ነው ይሄ የሚሆነው በተለይ በሴቶች ላይ ይሄ በጣም ይከሰታል እና ያለ መግባባት ይፈጠራል። በቤተሰብ ያለ መግባባት፣ የመነጫነጭ፣ ያለ መርካት፣ የአንዛይቲ ወይ የምንለው የመጨነቅ እንቅልፍ ማጣት ይሄ ችግር አለ በሆርሞን ምክንያት ነው።
አንዳንዶቹ ደግሞ መድኃኒት ከጀመርን በኋላ የባህሪ ለውጥ አምጥቷል መድኃኒቱ ላይ የሚሉም አሉ።
እንግዲህ ያ እነሱ የሚወስዱት ምልክት ነው። መድኃኒቱ ለማሻሻል ነው ይሄንን እንትን የሚለው። አንዳንድ ጊዜ መድኃኒቱ ቶሎ ላይሰራ ይችላል መጠኑ ብዙ ሊሆን ይችላል። አንዳንድ ሳይድ ኢፌክቶችም ሊኖሩ ይችላል መድኃኒቶቹ
ተስተካክሎም በሰዓቱ ላይወሰድ
ይችላል። የወር አበባም የመዛባት ምክንያት አለው በመድኃኒቱ ሳይሆን በራሱ ሆርሞኑ በሚጨምርበት ጊዜ ማለት ነው። የወር አበባም እስከ አለመውለድ ድረስ ያደርስ ይችላል። ይሄ ሁሉ ኮንትሪቢዩት ያደርጋል ማለት ነው።
በጣም ቆንጆ። አንዳንዴ ደግሞ የእንቅርት ህመም ያለባቸው ሰዎች የልብ ከልብ ህመም ጋር ስሜቱ ይመሳሰላል፣ መጨነቅ፣ ማፈን ይላሉ። እና ምንድን ነው ያገናኛቸው እንቅርትና ልብን?
አንዱ እንግዲህ የታይሮይድ ሆርሞን ስራ ልብ በደንብ ኮንትራክት እንዲያደርግና ደም እንዲረጭ እንዲሁም እንትኑ አመታቱ በትክክል እንዲሆን እንዲያደርግ ነው ዋናው ስራው ማለት ነው። ይህ ደግሞ በጣም በሚጨምርበት ጊዜ የልብ ምት የመጨመርና የደም ግፊት የመጨመር እንዲሁም ልብ እስከ ማቆም ድረስ የልብ ምቱን አንዱ ምልክት የልብ ምታችን ያው ያለው ከ60 እስከ 100 ነው፣ ከዛ በላይ ይሆናል። እነዚህ ሰዎች ምታቸው ራሱ ከ100 በላይ ነው በአብዛኛው። እና ይህ ደግሞ ጥሩ አይደለም ለጤንነት እና ልባቸው ጤነኛ አይሆንም ብዙ ጊዜ እና የልብ ምርመራ ያስፈልጋቸዋል እና ለዚህ የሚሆን መድኃኒት ያስፈልጋቸዋል ማለት ነው።
በጣም ቆንጆ። እንግዲህ ቀደም ሲል የአመጋገብ ስርዓታችንን ማስተካከል አለብን ስንል ነበር። እንደው በስፋት ማንሳት ስላለብን ምን አይነት ምግቦችን ነው በተለይ አዮዲንን መተካት የሚችሉ ምግቦች በስፋት እናንሳቸው። ምን አይነት ምግቦች ነው ከነሱ የምናገኘው? ምን ያህል ነው ጠቀሜታው የሚለውን እናንሳቸው።
አዎ እንግዲህ እነዚህ ምግቦች ብዙ መመገብም ሳይሆን ትንሽም ከወሰድን
ከሁሉም አይነት
ከወሰድን የአዮዲን እጥረት አይከሰትም። አሁን እንደ ቅድም እንደተቀስኩልሽ አሳ፣ እንቁላል፣ ስጋ ምናምን ከዛ ውስጥ ይገኛል። ብዙ ከምንመገባቸው ምግቦች ውስጥ አዮዲን አለ። ነገር ግን እንደዚህ ሃይላንድ በሆኑት አካባቢዎች ላይ ያው አፈሩ ችግር ስለሚኖር ነው እንጂ ብዙ ጊዜ የአዮዲን ፕሮብሌም ከተማ ውስጥ አይኖርም።
አንዳንዴ ያው እኛ ብዙ ጊዜ የአዮዲን እጥረት ነው ስለምንል አዮዲን የምናገኘው ከጨው ብቻ ነው ብለን ስለምናስብ ምግባቸው ላይ ጨው የሚከለከሉ ሰዎች በሌላ ህመም እንዴት ነው ማለት?
አዮዲን ከጨው ብቻ አይደለም የሚገኘው። እንግዲህ አሁን ከተቀስኩልሽ ምግቦችም ስለሆነ ጨው የሚከለከል ሰው ጨውን መቀነስ ይኖርበታል እንጂ ግዴታ አዮዲን አጣለው ብሎ ማሰብ አይኖርበትም ማለት ነው።
በጣም ቆንጆ።
በሰውነታችን ውስጥ የሚገኙ እጢዎች የተለያዩ ንጥረ ነገሮችን በማምረት የሰውነታችን ስርዓት ከፍተኛ አስተዋጽኦ ያደርጋሉ። ከነዚህ እጢዎች መካከል ታይሮይድ የሚባለው እጢ አንደኛው ነው። ከነዚህ እጢዎች የሚመረተው ንጥረ ነገሮች በሚበዛበት ወይም በሚያንስበት ጊዜ ሰውነታችን የተለያዩ ምልክቶችን ያሳያሉ። ለታይሮይድ ንጥረ ነገሮች መብዛት የሚከሰተው እንቅርት ይባላል። የአዮዲን እጥረት በዋናነት የሚጠቀስ የእንቅርት መንስኤ ነው። ሌሎች እንደ ካንሰር፣ የታይሮይድ እጢ መቆጣት ወይም ኢንፌክሽን የሚያመጡ ቢሆንም የመከሰት እድላቸው ግን በጣም አናሳ ነው።
የተለያየ አይነት የእንቅርት በሽታ ሁኔታዎች አሉ። እነዚህን የተለያየ የእንቅርት በሽታዎች በሰርጂካል ሕክምና የሚሰጥበት ቦታ አንዱ እና ዋናው የዘውዲቱ ሆስፒታል ነው። ከምክንያቶቹ ውስጥ አንዱ የእንቅርት የአዮዲን ዴፊሸንሲ ወይም የአዮዲን እጥረት ነው። በአብዛኛው በሀገራችን በሰሜኑ ክፍል የሚከሰት ነው። እንዲሁም በተለያዩ የሀገሪቱ ክፍል በአዲስ አበባ ውስጥም የሚገኝ ነው። እንቅርት የተለያዩ ሌሎችም ኮዞች አሉት፣ ምክንያቶች ይኖሩታል ማለት ነው። አንዱ እጢ ራሱ እጢ ሲፈጥር ማለት ነው፣ ወይም ኒኦፕላዝም የምንለው ነው። ሌሎችም እንደዚሁ ታይሮቶክሲኮሲስ የምንለው የሆርሞን መብዛት፣ በዛ ምክንያት የሚመጣ የእጢ ችግር ይኖራል ማለት ነው። እነዚህን የእጢ ምክንያቶች እንደ ምክንያታቸው የተለያዩ ምርመራዎችን በማድረግ ኦፕራሲዮን የሚያስፈልገውን በኦፕራሲዮን እንሰጣለን። ከኦፕራሲዮን በኋላም ክትትል እናደርጋለን። በኦፕራሲዮኑ የሚመጡትንም ኮምፕሊኬሽኖች እንደዚሁ እንከታተላለን ማለት ነው።
ከቅርብ ጊዜ ወዲህ ያፍናታል፣ ምግብ መዋጥ አትችልም። በውሃ አድርጋ ነው የምትባ፣ አሁን ራሱ በውሃ እያደረገች ነው። ያልባታል፣ ልብ ምቷ ምናምን ዝቅ ስል ከፍ ማለት አትችልም፣ እና ውስጤን ይበላኛል ነው የምትለው። የደም ሴሎች እየሄደ ያመኛል ነው የምትለው። እና በጣም ነው አሁን የሚያማት፣ እና አስቸጋሪ ነው በሽታው። 20 ዓመት አካባቢ ይሆናል በትንሽነት የቆየው። አሁን ግን ወደ 4 ዓመት 5 ዓመት ወዲህ እያደገ ባህሪውን እየቀየረ እያመማት መጣ። ከዓመት ወዲህ ደግሞ በጣም የባሰባት መጣ። መንገድ ዝግ ስለሆነ መታከም አልቻለችም እና በዛ ነው።
እኔ በፊት ራሴ ላይ ያላየሁትን ወንድሞቼ ናቸው ያዩት። ሲያዩት መጣው እኔ በመስታወት ሲያይ ደግሞ እውነት እብጠት ነገር አለ። እብጠት ነገር ሲያይ እውነት ነው ለካ የሚነግሩኝ አልኩትና መጣሁት።
ሁሉም የእንቅርት አይነቶች ምልክቶች ላይኖራቸው ይችላል። ህክምናው እንደ መንስኤው የሚለያይ ሲሆን እንደ እንቅርቱ መጠን የህመም ምልክትና እንቅርቱ እንዲከሰት እንዳደረገው መሰረታዊ ችግር ይለያያል።
እንቅርት ህመም ላይ ትኩረት አድርገን ቆይተናል። እንቅርት ህመም እንግዲህ ከመጀመሪያው ጀምሮ እስከ ካንሰር ደረጃ እንዴት ይቀየራል፣ ምን አይነት ህክምናዎች አሉት፣ መቼስ ወደ ምርመራ መሄድ አለብን የሚሉትና መሰል ጉዳዮች ስናነሳሳ ነበር። ጥሩ መረጃ እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ መጪው የምንወስዳቸው ምግቦች ብንመርጥ፣ ጤናችንን ብንጠብቅ ይህን መልእክት ማስተላለፍ እንወዳለን። በጤና ይቆዩ።